ከፍቺ ያበራል አይተለወጥም ዛሬም ይሰራል ዘላለም ይኖራል ያበራል ከመምኑት ጋርታ ያማኬ ቃል አያረችም የኢየሱስ ቃል አያረችም ዘላለም ይኖራል ያበራል
የሐዋርያት ሥራ ምዕራፍ 2ን እናወጣለን። እግዚአብሔር የተባረከ ይሁን። የእግዚአብሔርን ቃል ከሐዋርያት ሥራ ምዕራፍ 2 ከቁጥር 22 ጀምሮ ያለውን ነው አብረን የምናየው። የእግዚአብሔር ቃል መነበብ ስላለበት ሁላችንም ቆመን የሐዋርያት ሥራ ምዕራፍ 2 ከቁጥር 22 ጀምሮ ያለውን አነባለሁ። የእስራኤል ሰዎች ሆይ ይህንን ቃል ስሙ። ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመሐከላችሁ በርሱ በኩል ባደረገው ታምራትና በድንቆች በመልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር። እርሱንም በእግዚአብሔር በተወሰነ ሐሳቡና በቀደመው ዕቀቱ ተሰጥቶ በአመጸኞች እጅ ሰቅላችሁ ገደላችሁት። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይይዘው ዘንድ አልቻለምና። ከጥቂት ሳምንታት በፊት ቤተ ክርስቲያን የተወለደችው የሐዋርያት ሥራ ምዕራፍ 2 ላይ ነው ተባብለን ተነጋግረን ነበረ። ዛሬ የምናየው ያቺ የተወለደችው ቤተ ክርስቲያን የመጀመሪያ የወንጌል ስብከቷን ነው የምናየው። የመጀመሪያ የወንጌል ስብከት አሁንና ባለፈ ሳምንት ያየነው ነው፣ ጴጥሮስ የተናገረው ነገር ነው ማለት ነው። እና ብዙ ጊዜ ጤነኛ አይደለ ንግግር፣ ለምሳሌ ሰዎች አትስበከኝ ይላሉ። አትስበከኝ ማለት ምንድነው? ያን ነገር አልፈልገውም ማለት ነው። ስብከት የሚለውን የምትጠቀሙት ግን እኔ የራሴ አስተሳሰብ ስላለኝ ከሌላ ቦታ ኢንፎርሜሽን አልፈልግም ማለታችን ነው። ነገር ግን ጌታ ሰዎችን ሲያድን የምናየው በስብከት። ሃሌሉያ! ሰዎች ሲድኑ፣ የሰው ህይወት ሲነካ፣ ጴጥሮስ ሲሰብክ፣ መንፈስ ቅዱስ በሰዎች ላይ ሲመጣ እንመለከታለን። አሁን የምናየው የጴጥሮስን ስብከት ነው። ትንሽ ቆይተን ደግሞ የእስጢፋኖስን ስብከት እናያለን። በኋላ የፊልጶስን እናያለን። ከዛ የሐዋርያው ጳውሎስን ስብከት እናያለን። እግዚአብሔር ሰዎች እሱን ያውቁ ዘንድ፣ ይሄ ቃል ለሰዎች ይበራ ዘንድ አንዱ የምጠቀመው ዋነኛው የእግዚአብሔር ቃል ሲሰበክ ነው። እግዚአብሔር የተባረከ ይሁን። ለዚህ ስብከት ወይም ደግሞ የቃል አገልግሎት ምክንያት የሆነው አንድ የተከሰተ ነገር ሐዋርያት ሥራ ምዕራፍ 2 ቁጥር 1 እስከ 4 ላይ ሆኗል። ምንድን ነው በዛ ቦታ የሆነው? ቁጥራቸው 120 የሚያክሉ ሰዎች በአንድ ልብ ሆነው በዓለ 50 የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው ተሰብስበው እያሉ ድንገት እንደምነጥቅ አውሎ ንፋስ ከሰማይ ድምፅ መጣ። ከዛ ቤቱንም ደግሞ ሞላ። የተከፋፈሉ የእሳት ልሳኖች በሁሉ ላይ ተቀመጡባቸው። መንፈስ ቅዱስም በሁሉ ላይ ሞላባቸው። መንፈስም እንደሰጣቸው ሁሉም ደግሞ በሌላ ቋንቋ ልሳን መናገር ጀመሩ። ከዚህም የተነሳ በከተማው የነበሩ ሰዎች ወደዛ ስፍራ ከሚያዩትና ከሚሰሙት ነገር የተነሳ ወደዛ ስፍራ 120ዎቹ ወደ ነበሩበት ስፍራ መጡ። መጥተው በጣም ተገርመዋል። ቁጥር 11 እስከ 13 ላይ ምን ይላሉ? እነዚህ የእግዚአብሔርን ታላቅ ሥራ በልሳኖቻችን በገዛ ቋንቋችን ሲናገሩ እንሰማቸዋለን። ሁሉም ተገረሙና አመንትተው እርስ በርሳቸው እንጃ ይሄ ምን ሊሆን ይችላል? ሌሎች ግን ያፈዙባቸው ጉሽ የወይን ጠጅ ጠግበው ነው እንደዚህ የምናገሩት ብለው አስተያየት ሰጡ። ምዕራፍ 2 ቁጥር 14 ላይ ግን ነገር ግን ጴጥሮስ ከአስራ አንዱ ጋር ቆሞ ድምፁንም ደግሞ ከፍ አድርጎ እንዲህ ሲል ተናገራቸው። ጴጥሮስ ይህን ስብከት የሰበከው ለእነሱ መልስ ለመስጠት ነው። እናንተ እንደመሰላችሁ እነዚህ የሰከሩ ሰዎች አይደሉም። ገና ከጠዋቱ 3 ሰዓት ነው። ምስክር በሌሊት ይሰክራል፣ ጠዋት ይተኛል። ይሄ የመጠጥ ሰዓት አይደለም። ነገር ግን ይሄ ማለት ያ ነው። ባለፈ ሳምንት ያየነው ሐሳብ ይሄ ማለት ያ ነው። የሆነ ያለው ነገር እግዚአብሔር በነቢዩ በኢዩኤል የተናገረው ነገር ሲፈጸም በተግባር ማለት ነው። እግዚአብሔር የተባረከ ይሁን። ምን ነበር ኢዩኤል ላይ አብረን የተመለከትነው? ምዕራፍ 2 ቁጥር 28 ላይ መንፈሴን በስጋ ለባሽ ሁሉ ላይ በመጨረሻው ዘመን አፈሳለሁ። ከዚህ ከእግዚአብሔር መንፈስ የተነሳ ሴቶችና ወንዶች ልጆች በሙሉ ልሳን ይናገራሉ አለ። እግዚአብሔር የተባረከ ይሁን። ይሄው 120ዎቹ ሴቶችም አሉባቸው፣ ወንዶች አሉባቸው። ሁሉም በመንፈስ ቅዱስ ተሞልተው እግዚአብሔር በሰጣቸው ቋንቋ ትንቢት ይናገሩ ነበር። ክብርና ምስጋና ለእግዚአብሔር ይሁን። ይህንን የሚያክል ባለፈ ሳምንት አብረን ተመልክተናል። አያችሁ፣ ባለፈ ሳምንት እንዳየነው ሐዋርያው ጴጥሮስ ዝም ብሎ የራሱን ሐሳብ ሳይሆን ጥያቄያቸውን አስታኮ የሚያውቁትን ነገር ነግሯቸው የማያውቁትን ነገር አሳወቃቸው። ብዙ ጊዜ ስንመሰክር ለምንድን ነው ውጤታማ የማንሆነው? ውጤታማ የማንሆንበት አንድ ዋናው ምክንያት እኛ ከፈለግነው ነው የምንጀምረው፣ እኛ ከምናውቀው ነው የምንጀምረው። አይደለም፣ ሰዎች ከሚያውቁት እንነሳ። ጌታ ኢየሱስ ክርስቶስ ያችን ሳምራዊቷን ሴት እሷ ከምታውቀው ነው የተነሳው። አንቺ ሴት ውሃ ስጭኝ አላት። ያንን ነው የምታውቀው። አንተ አይሁዳዊ ሆነ እኔ ደግሞ ሳምራዊ ሆኜ እንዴት ከኔ ውሃ ትለምናለህ? ከዛ ተነስቶ ነው ስለ የህይወት ውሃ የነገራት። ክብር ለእግዚአብሔር ይሁን። አሁን እንደሰማነው እንስራዋን ጥላ የመጀመሪያ የሴት ወንጌላዊ የሆነችው ጌታ ይህንን በዚህ አይነት መንገድ ስለቀረባት ነው። ጴጥሮስም ከሚያውቁት ነገር ነው የተነሳው። ኢዩኤልን ታውቁ የለም ወይ? ኢዩኤል እኮ በትንቢት ይህንን ተናግሯል አለ። ወደማያውቁት እግዚአብሔር አሁን ወዳመጣ ወደዚህ በረከት ሙላት ሲያመጣቸው እንመለከታለን። ዛሬ ደግሞ ሌላ የሚያውቁትን ነገር ይነግራቸዋል። ሌላ ደግሞ የሚያውቁት ነገር አለ። ምንድን ነው እነዚህ ሰዎች የሚያውቁት? ከኢዩኤል ትንቢት በስተቀር ምንድን ነው የሚያውቁት? ስለ ኢየሱስ ያውቃሉ። የኢየሱስ ክርስቶስን ሕይወት ይነግራቸዋል። የኢየሱስ ክርስቶስን ሞት ይነግራቸዋል። የኢየሱስ ክርስቶስ ትንሣኤውንና መክበሩን ይነግራቸውና ከዛ በኋላ ይህንን አሁን የምታዩትና የምትሰሙትን ያፈሰሰው እሱ ራሱ ነው ይላቸዋል። እውቀት ስላቸው እንግዲህ አውቀነው ጌታም ክርስቶስም አድርገን እንምንከተለዋለን። ሰምተን ከልጅነታችን ጀምረን ደግሞ ጌታችንና ክርስቶስ እሱ እንደሆነ ሳናውቀው በኢንፎርሜሽን ደረጃ ግን ኢየሱስ ማን ነው ብንባል እሱ እግዚአብሔር ነው፣ ከቅድስት ድንግል ማርያም በስጋ ተወልዶ ወደ ምድራችን መጥቶ በመስቀል ላይ ሞተ ብለን መናገር አንድ አይደለም። የተናገርነው ነገር ሲገባን ጌታም ክርስቶስም ስናደርገው እሱ ደግሞ መገለጥ ነው። እግዚአብሔር የተባረከ ይሁን። አሁን ይህንን የጴጥሮስን መልእክት የሚሰሙ ሰዎች ስለ ኢየሱስ ክርስቶስ ሕይወት ያውቃሉ፣ ሞቱን ያውቃሉ፣ ትንሣኤውና እርገቱን ያውቃሉ። ነገር ግን ጌታም ክርስቶስም አድርገው ያልተቀበሉ ሰዎች ናቸው። ስለሚያውቁት ነገር ነው አሁን የሚነግራቸው። ምንድን ነው የሚያውቁት ነገር? መጀመሪያ ሕይወቱን፣ ቀጥለን ሞቱን፣ ቀጥለን ትንሣኤውንና ከመነሳቱ ጋር ስለፈሰሰው ስለዚህ ስለ እግዚአብሔር መንፈስ አብረን እንመለከታለን። ቁጥር 22 ላይ 22 ላይ ምን ይላል? የእስራኤል ሰዎች ሆይ ይህንን ስሙ፣ ራሳችሁ እንደምታውቁ። አያችሁ፣ ያውቃሉ። መገለጥ አላችሁም ባይሆን ያውቃሉ። ኢየሱስ እንግዳ አልነበረም። 33 ዓመት አብሯቸው ነበረ። የዮሴፍ ልጅ እንደሆነ ያውቃሉ። የሰራውን ስራ ያውቃሉ። የዳኑ ሰዎች ምስክርነት ሰምተዋል። ትምህርቱን ሰምተዋል። አልተቀበሉትም እንጂ ስለምታውቁት ስለ ኢየሱስ ነው የምነግራችሁ ነው የሚላቸው። የናዝሬቱ ኢየሱስን እግዚአብሔር በመካከላችሁ በኩል ባደረገው ታምራትና በድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው እንደነበረ ታውቃላችሁ ይላል። የናዝሬቱ ኢየሱስ ማን እንደሆነ ታውቃላችሁ። በጣም ደስ ይለኛል። ይሄ የናዝሬቱ ኢየሱስ የሚለው ስም ናዝሬት ስላደገ ነው እና ከሌላው ኢየሱስ የሚል ስም ካላቸው ይለያል። የናዝሬቱ ኢየሱስ ስልጣን ያለው ሃሌሉያ የእግዚአብሔር ልጅ እንደሆነ ለማሳወቅ የናዝሬቱ ኢየሱስ ይለዋል። መጀመሪያ ይህንን ስም የተጠቀመው ፊልጶስ ነው። ፊልጶስ ጌታ ከገባው በኋላ ናትናኤል ወደሚባል ሰው ይሄድና ናትናኤልን እንደዚህ ይለዋል፣ ሙሴ በሕግ ነቢያትም የጻፉለት የዮሴፍን ልጅ የናዝሬቱን ኢየሱስን አግኝተነዋል ይለዋል። ናትናኤል ምን አለው? ከናዝሬት መልካም ነገር ይወጣል አለው። ና መጥተህ እይ አለው። ሌላ የናዝሬቱ ኢየሱስ የሚለውንስ በዚህ ስም የጠራው ሌላው ማን ነው? አጋንንት ያደረበት ሰው ቅፍርናሆም የሚባል ቦታ ጌታ ምኩራብ ውስጥ ገብቶ በሚያገለግልበት ጊዜ የርኩስ መንፈስ ጋንን ያደረበት ሰው በታላቅ ድምፅ ጮሆ እንደዚህ አለ፣ ተው የናዝሬቱ ኢየሱስ ሆይ ልታጠፋን ወደዚህ መጣህ ወይ? ማን እንደሆንክ አንተን እናውቀሃለን ብሎ በታላቅ ድምፅ ጮሆ ይላል። ጌታ ኢየሱስ እንደዚህ አለው፣ ዝም በል ውጣ ብሎ ገሰጸው። ጋነኑም ሰውየውን አንፈራግጦ ጣለውና ምንም ነገር ሳይጎዳው ጥሎት ሄደ ይላል። ክብር ለእግዚአብሔር ይሁን። የናዝሬቱ ኢየሱስ ስልጣን ያለው ጌታ ነው። ይሄ ስም ስልጣን ያለው ስም ነው። እግዚአብሔር የተባረከ ይሁን። የሮማን ወታደሮች ጌታ ኢየሱስ ክርስቶስን ለመያዝ ሲመጡ በጣም ተቻክሏል እና ትእዛዝ ተቀብለው መጡ። ጌተሰማኒ አትክልት ቦታ ጌታ ነበረ። ከዛ በኋላ እንደው ድንገት የደረሱበት ይመስለኛል። ማንን ትፈልጋላችሁ አላቸው። ከዛ የናዝሬቱ ኢየሱስን እንፈልጋለን አሉ። እኔ ነኝ አላቸው። እኔ ነኝ ባላቸው ጊዜ ሁላቸውም ወደኋላ አፈግፍገው መሬት ላይ ወደቁ ይላል። እነዚህ ናቸው አመዳቸውን አራግፎ እንደገና ይዘውት ወደ ሞት ቦታ የወሰዱት። ስልጣኑ ይህንን የሚያደርግ ስልጣን ነው። በመጨረሻም ደግሞ ጲላጦስ መስቀል ላይ የናዝሬቱ የአይሁድ ንጉሥ የናዝሬቱ ኢየሱስ የሚል ጽሑፍ ተጽፎበት ነው እንዲሰቀል የተደረገው ጌታችን። ይሄ የናዝሬቱ ኢየሱስ በሁሉ በሰዎች ሁሉ የታወቀ ነው። He is a man approved of God በእግዚአብሔር የታወቀ የተመሰከረለት እግዚአብሔር እኔን የሚወክል ይሄ ነው ብሎ ለሁላችንም ያሳየ እናንተም የምታውቁት ሰው ነው ብሎ ይነግራቸዋል። ይሄ ናዝሬቱ ኢየሱስ በመሐከላቸው በተአምራት በድንቅ በምልክት በመሐከላቸው ሲሰራ የነበረ ጌታ ነው። እግዚአብሔር ይመስገን። ይሄ ሰው ህይወቱ አንተ እንዳልከው አይደለም ብለው ሊከራከሩት አልቻሉም። ጴጥሮስ ሲናገር ያውቁት ነበር። የተደረገውን ነገር በሙሉ ያውቁ ነበር። ተአምራቱ እውነት ነው፣ ድንቁ እውነት ነው፣ ምልክቱም ደግሞ እውነት ነው። ጴጥሮስ ይህንን ስለ ጌታ ኢየሱስ ክርስቶስ ህይወትና በአገልግሎቱ ያደረገውን ነገር በአንድ ቁጥር ላይ ነው የጨረሰው፣ ቁጥር 22 ላይ። ወደ ቁጥር 23 ሄድና ደግሞ ሞቱን ይናገራል። አንድ ቁጥር ብቻ ወስደው ይህንን ጌታ ነው እናንተ በአመፀኞች እጅ አሳልፋችሁ ሰጣችሁ፣ ሰቀላችሁት፣ ከዛ በኋላ ምን አደረጋችሁት? ገደላችሁት። ምርጫ ነበራችሁ ይላቸዋል። ምርጫ ነበራችሁ። የሚገርመው ነገር እስራኤላውያን ምርጫ ነበራቸው። 3 ዓመት ተኩል ደጋግሞ ያስተማረው ትምህርት ምርጫ ሰጥቷቸው ነበረ። ነገር ግን ይህንን የህይወት ራስ የሆነውን ጌታ ለሞት አሳልፈው ሰጡ። ነፍስ ገዳዩን ደግሞ እንደመረጡ የእግዚአብሔር ቃል ይናገራል። ምርጫቸው ትክክል አልነበረም። ጲላጦስ ሊገድለው ባሰበ ጊዜ ወደ ጲላጦስ ለሞት ፍርድ ሲያመጡት የሚገርመው በዛን ቀን ሌሊት የጲላጦስ ሚስት ሕልም አየች። ይህ ሰው ንጹሕ ሰው ነው፣ እጅህን በእሱ ላይ አታድርግ ብላ መልእክተኛ ላከች። መልእክተኛው ምን ብሎ ብነግር ይሻላል ለጲላጦስ? ባለቤቴ ልከናለች፣ ዛሬ ሌሊት ስለዚህ ሰው መከራ ሲቀበል ነው ያደርኩት። ይህን ሰው እንዳትነካው፣ ይህ ሰው ንጹሕ ሰው ነው፣ በፍጹም አሳልፈ ለሞት አትስጠው ብላ መልእክት ልክበታለች። መልእክቱ ደረሰውና ጲላጦስ ሊፈታ ወደደ። ግን የሚፈታበትን መንገድ ሲፈልግ ሐሳብ መጣለት። በዛን ጊዜ በየዓመቱ በዚህ በዓል ሕዝቡ የወደደውን አንድ እስረኛ የመፍታት መብት ስለነበረው 10 እስረኞችን አላመጣም። 2 እስረኛ ብቻ ነው ያመጣው ጲላጦስ። ብዙ ጊዜ ሎተሪ ለምን እንደማይደርሰን ታውቃላችሁ አይደል? እንደው ሌላው ነገር ይቅርና በጣም ብዙ ሰው ከሆነ የመድረስ ቻንሱ በጣም ዝቅተኛ ነው። 2 ሰዎች እጣ ብጣጣሉ ወይ ለዚህኛው ነው ወይ ለዚህኛው ነው። በሚሊየን ሰዎች መካከል እጣ ከተጣጣልን ደግሞ ያ እጣ ለእኛ የመውጣቱ ቻንስ በጣም ዝቅተኛ ነው። ጲላጦስ 10 እስረኛ ቢያመጣ ኖሮ ብዙ ምርጫ ነበራቸው። ያ ህዝብ ብዙ ምርጫ ነበረው። ምርጫውን አጠበበባቸው። 2 ሰው ብቻ በኢየሱስና በባርባን መካከል ምርጫ ሰጣቸው። ይሄ ኢየሱስ ደግሞ ንጹሕ ሰው ነው። ይሄ ባርባን ደግሞ የታወቀለት ማጅራት መቺ፣ ነፍስ ገዳይ፣ በመንገድ በከተማ በአደባባይ የታወቀ ሰው ነው። ስለዚህ ቀላል ምርጫ ሰጣቸውና እንግዲህ በወጋችሁ በዚህ ጊዜ ሰው ይፈታልና ከሁለቱ ማንን ልፍታላችሁ ተነጋግራችሁ ንገሩኝ ብሎ ወደ ግቢው ተመለሰ። በዛን ጊዜ የካህናት አለቆች ህዝቡን በሙሉ ምን አደረጉላል? አሳመፁ፣ አሳደሙ። ተመልሶ ሲጠይቀን እንደዚህ በሉት ባርባንን ፍታልን በሉት አያችሁ ከዛ ጵላጦስ ተመለሰ መጣና ምን ወሰናችሁ ማንን ልፍታላችሁ አለ ሁሉም በአንድ ድምጽ ማን አሉ ባርባንን ፍታልን አሉ ይሄ ክርስቶስ የተባለውን ኢየሱስን ምን ላድርገው እሱ ይሰቀል 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 አሉ በጣም ጮሁ ስለዚህ ባርባንን ፈታላቸው ክርስቶስን ደግሞ ለሞት አሳልፎ ሰጠ ይላል ዛሬ የእግዚአብሔር ድምጽ ለእያንዳንዳችን ይሄንን ጌታ በህይወታችሁ ምን ላርግላችሁ ብለን እንደ ቤተ ክርስቲያን እንደ ቤተሰብ ሁላችንም ሃሌሉያ ይፈታልን ክብር ለእግዚአብሔር ይሁን መንፈስ ቅዱስም እንደዚህ ነው ኮምጠይቀን በህይወታችሁ ምን ላድርግ ካሰር ነው አይሰራም ከፈታ ነው ተፈቶ ይሰራል እግዚአብሔር የተባረከ ይሁን ብዙ ሰዎች በአለም ዙሪያ ዛሬ ኢየሱስ ክርስቶስን በኑሯቸው ባካይዳቸው ባድራጎታቸው እንዳይሰራ እንዳይፈውስ እንዳያደርግ ያስራሉ በቤተ ክርስቲያናችን ግን ጌታ ኢየሱስ ይፈታልን እሱ ከተፈታ የሚያደርገው ነገር አለ እግዚአብሔር የተባረከ ይሁን መንፈስ ቅዱስ ነጻነት ከሰጠ ነው ሃሌሉያ እሱን ግሪፍ ከሚያደርግ ከሚያሳዝነው ነገር ከተጠበቅን መንፈስ ቅዱስ ደግሞ ብዙ ነገር ያደርጋል እግዚአብሔር ይመስገን አረ አሜን እግዚአብሔር የተባረከ ይሁን አያችሁ የሰው ምርጫ እናንተ እንደዛ አድርጋችሁ መረጣችሁ የህይወቴን ራስ ጌታ ሰቀላችሁት ነፍሰ ገዳዩን ምርጫችሁ አድርጋችሁ ተቀበላችሁ ስለዚህ ከዚህ የተነሳ ሞተ ደስ የሚለው ግን እግዚአብሔር አምላክ ይህንን የሞትን ጣር አጥፍቶ ሞት ሊይዘው አልቻለምና አስነሳው ይላል እግዚአብሔር ይመስገን የምን የሞትን ጣር ይሄ የሞት ጣር የሚለው ልክ እንደ የምጥ ጣር አለ አይደል እና ምጥ በሚመጣበት ጊዜ ጣር አለው ግን ይሄ ጣር ደግሞ እንደው የሁሉ ጊዜ አይደለም ጊዜያዊ ነው በርቺያውን በቃ በርቺያውን ትገላገያለሽ ታርፋለሽ እየተባለን እያደፋፈሩን ከጥቂት ጊዜ በኋላ ልጅ ሲወለድ የምጡ ጣር ይረሳና ህይወት መጥቷልና ክብር ለእግዚአብሔር ይሁን እልልታ ነው ሰው እኛ ላይ ተጨምሯልና ደስ ይለናል አያችሁ ጴጥሮስ በመናገርበት ጊዜ ጌታ ኢየሱስ ክርስቶስ በጎልጎታ መስቀል አሸክመው ሲገርፉት የምጣር ነበር ግን ይሄ የምጣር የሁሉ ጊዜ አይደለም ይገሉታል ይቀብሩታል ከሶስት ቀን በኋላ ግን ይነሳል እግዚአብሔር የተባረከ ይሁን ምጡ ያልፋል ለዘላለም በህይወት ይኖራል ሃሌሉያ ደስ የሚለው ጌታ ኢየሱስ ክርስቶስ በሚቀበርበት ጊዜ መቃብሩን አልገዛም ምን አስገዛም እናንተ ማትኖሩበትን ቤት ትገዛላችሁ 3 ቀን ብቻ ገብታችሁ የምትወጡበትን ቤት ትገዛላችሁ የሱ መቃብር እንደዛ ነው የክራይ ነው ገባበት ከ3 ቀን በኋላ ነፃ ነው ሌላ ሰው ሊጠቀምበት ይችላል ክብር ለጌታ ይሁን ማን ነው ይሄን ያደረገው እግዚአብሔር የሞትን ጣር አጥፍቶ አስነሳው ሞት ሊይዘው አልቻለም ይላል ምን አይነት አነጋገር ነው ሞት ብዙ ሰዎች ሞተው መቃብር ውስጥ አሉ ይሄንን ግን ሊይዘው አልችልም ይሄ ይውጣ ክብር ለእግዚአብሔር ይሁን የኛ ጌታ ህይወቱ እንደዚህ ነው አገልግሎቱ እንደዚህ ነው የኛ ጌታ ክብር ለእግዚአብሔር ይሁን ግን ጴጥሮስ የሚነግራቸው ታውቁታላችሁ ህይወቱን ታውቁታላችሁ ሞቱን ምርጫ ያደረጋችሁበት ሞት ነው ግን እንደምታስቡት እናንተ ገላችሁት አይደለም እሱ የሞተው በእግዚአብሔር በተወሰነ ሐሳቡ በቀደመው ዕውቀቱ ነው እግዚአብሔር አለበት ሃሌሉያ እግዚአብሔር አለበት የሱ ሞት ግን ከተጠያቂነት ነፃ አይደላችሁም ገላችሁታል አልመረጣችሁትም ሶስተኛና ግን የመጨረሻው ሐሳብ ይሄንን ኢየሱስን ግን እግዚአብሔር አስነሳው የሚለው ነው ቁጥር 22 ላይ ስለ ህይወቱ ቁጥር 23 ላይ ስለ ሞቱ ከ24 ጀምሮ እስከ 38 ግን ስለ ትንሳኤው ትልቅ ቦታ ሲሰጠው እንመለከታለን ለምን ይመስላችኋል አሁን የፈሰሰው የመንፈስ ቅዱስ በረከት እሱ ባይነሳ ኖሮ እሱ ባይሄድ ኖሮ ሄጀ ልክላችኋለሁ እንዳለው ባያደርግ ኖሮ የሚመጣ ስለ አይደለ መነሳቱን በትክክል ያረጋግጥላቸው ይፈልጋል ይሄንን ሲያረጋግጥላቸው መዝሙር ምዕራፍ 16ን አውጥቶ ጴጥሮስ ይነግራቸዋል ልክ የዩኤልን ትንቢት ከዩኤል እንደተቀሰ ስለ ጌታ ኢየሱስ ክርስቶስ ደግሞ ትንሳኤ ከየት አንስቶ ነግራቸዋል ከመዝሙረ ዳዊት ምዕራፍ 16 ከቁጥር 8 እስከ 11 ምን ይላል እዛ ላይ እኔ ላንብበው ጌታን ሁሉ ጊዜ በፊት አየሁት እንዳልታወክ በቀኘ ነው ስለዚህ ልቤን ደስ አለው ልሳኔ አስተደረገ ደግሞ ሥጋዬ በተስፋ ያድራል ነፍሴ በሲኦል አትተዋትም ቅዱስ መበስበሲን ያይዘን አትሰጠውም ብሎ ዳዊት ተናግሮ ነበር አለ ከዛ በኋላ እንደ ዳዊት በምን አውቀቱ ነው ከአንድ ሺህ ዓመት በፊት ስለ ኢየሱስ ክርስቶስ ሞትና ትንሣኤ እንዴት ልናገር ቻለ ለምለው ጥያቄ ከቁጥር 29 ጀምሮ ሲመለስ ወንድሞች ሆይ ስለ አባቶች አለቃ ስለ ዳዊት እኔ እንድነግራችሁ ፍቀዱልኝ አለ አስቡ አሁን ስለ ኢዩኤል እንደነገራቸው አሁን ደግሞ ስለሚያቁት ስለ ኢዩኤል እንደነገራቸው ስለሚያውቁት ስለ ዳዊት ነው የምነግራቸው እስራኤላውያን ስለ ሶስት ሰው ምንም በቃ አስተማሪም አያስፈልጋቸው ስለ አብርሃም ከተባለ ያቃሉ ስለ ሙሴ ከተባለ ያቃሉ ስለ ዳዊት ከተባለ ያቃሉ ስለዚህ የዳዊትን ታሪክ አመጣና ስለ አባቶች አለቃ ስለ ዳዊት ላስረዳቸዋል ዳዊት እኮ ሞቷል ተቀብሯል መቃብሩም ይሄው ላለፈው 1000 ዓመት ከኛ ጋር አለ ይሄው ይላቸዋል ይመስለኛል ይሄ ስብከት ጣቢያ የኢየሱስ መቃብርም በዚህ በኩል አለ የዳዊት መቃብርም በዚህ በኩል አለ ይሄኛው መቃብር እስካሁን የዳዊት አለ የኢየሱስ መቃብር ግን ባዶ ነው ተነስተዋል አረ ከብር ለጌታ ይሁን መቃብሩ ይሄው አለ ታዲያ እንዴት ስለ ኢየሱስ ልናገር ቻለ ዳዊት በዛን ጊዜ ሰውየው ነብይ ስለሆነ እግዚአብሔር የተባረከ ይሁን ነብይ ስለሆነ እግዚአብሔርም ደግሞ ካንተ ዘር ከዙፋኔ ለዘላለም ሰው አይጠፋም ብሎ ስለተናገረው እሱ ዘላለማዊ ሆኖ እንደማይኖር አውቋል ነገር ግን ከሱ ዘር ሰው እንደሚመጣ ለዘላለም ምነግስ እንደሚመጣ ስላወቀ ስለ ኢየሱስ ክርስቶስ ዘላለማዊነት ተናገረ ክብር ለእግዚአብሔር ይሁን አሜን ስለዚህ የዳዊት መቃብር ይኸው ይሄ ትንቢት የተነገረው ስለ ዳዊት ከሆነ ዳዊት አሁንም አልተነሳም ግን ዳዊት ስለ ኢየሱስ ተናግሮ ከሆነ ኢየሱስ ክርስቶስ ተነስቷል አሁን የሚነግራቸው ነገር የስንት ቀን ታሪክ መስላችኋል ያ 50 ቀን ታሪክ ነው ኢየሱስ ክርስቶስ በመስቀል ላይ ከተገደለ ጊዜ ጀምሮ ከተነሳ ጀምሮ አሁን 50 ቀን ነው ፍሬሽ ነው እንደነና እንደናንተ እንኳን አይደሉም ይሰቀል ይሰቀል ያሉ በውስጡ ነበሩ አንፈልገውም ያሉ በዛ ጉባኤ ውስጥ ነበሩ ለነዚህ ሰዎች ነው የምናገረው የእግዚአብሔር ቃል ኃይል ይስማቸዋል ለሚወዱት ጉባኤ ሳይሆን ትምርቱ ለሚከታተሉ ጉባኤ ሳይሆን ኢየሱስ ክርስቶስን ለማይፈልጉ ጉባኤ ይሰብክ ነበር የእግዚአብሔር ቃል ኃይል ደግሞ እነዛን ሰዎች ይለውጣቸው ነበር ልክ እኮ ስብከቱ ሲያበቃ ምን እናድርግ ነው ያሉት ኦሬዲ እየተሰበከ ያለ እየተነገረ ያለ ውስጣቸው ተለውጧል የት ነው የሚገባው እኔም እኮ ድምጽ ከሰጡት ማከል ነኝ እኔም ገደል ካሉ ማከል ነኝ ይሄን አድርጋለሁ ያንን አድርጋለሁ እያሉ ሰዓት ብቻ ነበር የምጠባበቁት ጆናታን ኤድዋርድ ባለፈ ሳምንት ትንሽ ስለሱ ጠቅሻለሁ እንግሊዝ ሀገር ሲሰብኩ በጣም ዶክተር ናቸው የታወቁ ሰው ናቸው ከስብከቱ የተነሳ ኃጢአተኛ በተናደደ አምላክ እጅ ውስጥ በሚል አንድ ስብከት ሰበኩ Sinners in the hands of angry God የሚል ስብከት ሰበኩ የሚገርማችሁ እየተሰበከ ያለ ሰዎች ምን አሉ ጆናታን በቃ የተቀመጥንበት ወንበር እየሰጠመ ነው ሲኦል ልትበላን ነው በቃን ምን ማድረግ እንዳለብን ንገረን አሉ የሪቫይቫል መጀመሪያ በዩሮፕ እግዚአብሔር የተባረከ ይሁን የእግዚአብሔር ቃል ኃይል ይሄንን ያደርጋል አረ ሃሌሉያ ዛሬም እግዚአብሔር የምናገረን ሰዎች አለን እሱን እንድናውቀው ዝም ብለን በታሪክ የተነበበ ጌታ ብቻ ሳይሆን ያለ ሃሌሉያ የነበረ የሚኖር የህይወታችን ጌታ ስለሆነ ጌታ አሁን ይጠራናል ይሄን ውሳኔ ያላረግነውን ሰዎች ይጠራናል እግዚአብሔር የተባረከ ይሁን ያ ዳዊት ዝዛለው ሁለተኛ ሳሙኤል ምዕራፍ 7 ቁጥር 16 ላይ ቤትና መንግስቴን አጠነክራለሁ ዙፋኔ ለዘላለም ይኖራል ብሎ እግዚአብሔር ተናግሮት ስለነበረ ይሄንን ትንቢት አስቀድሞ ተናገረ ያ ትንቢት አሁን በኢየሱስ ክርስቶስ ሲፈጸም እንመለከታለን ይሄንን ኢየሱስን ይላል ጴጥሮስ እግዚአብሔር አስነሳው ለዚህ ነገር እኛ ሁላችንም እንድነን ምስክሮች ነን። ስለዚህም በእግዚአብሔር ቀኝ ከፍከፍ ብሎ የመንፈስን የተስፋ ቃል ከአብ ተቀብሎ ይህንን እናንተ አሁን የምታዩትንና የምትሰሙትን መንፈስ ቅዱስን ምን አደረገ? አፈሰሰው። ስለሚያውቁት ስለ ዩኤል ነግሯቸው ከዛ በኋላ ስለፈሰሰው የመንፈስ ቅዱስ በረከት ነገራቸው። ስለሚያውቁት ስለ ኢየሱስ ክርስቶስ ሕይወት ሞትና ትንሣኤ ነግሯቸው ይሄን የፈሰሰው በኢየሱስ ምክንያት ነው። እግዚአብሔር የተባረከ ይሁን። ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ መጽሐፍ እንደምል ሃሌሉያ፣ በእኔ የሚያምን የሕይወት ውሃ ወንዝ ከሆዱ ይፈልቃል። ይህንን ግን የተናገረው ስለሚመጣው ስለ መንፈስ ቅዱስ ነው። ያነ ገና ጌታ አልከበረም፣ መንፈስ ቅዱስም አልመጣም። ይኸው አሁን ከበረ። እግዚአብሔር የተባረከ ይሁን። እግዚአብሔር የሞትን ጣር አጥፍቶ አስነሳው፣ ከፍ ከፍ አደረገው፣ በአባቱ ቀኝ ተቀምጦ አሁን የምታዩትን የመንፈስ ቅዱስ ስጦታ አፈሰሰው። እግዚአብሔር ይመስገን። አንድ ጊዜ ሎስ አንጀለስ ከተማ ውስጥ አንድ ሰው ሞቶ ተገኘ እና ከዛ በኋላ ያው ሐኪሞች ይመረምራሉ የሞተውን ሰው በምን ምክንያት ሞተ የምለውን። ሲመረምሩት በረሃብና በጥማት እንደሞተ አገኙ። በቃ በውስጡ ፈሳሽ ምግብ እንዳልነበረ ተረዱ። ቤቱን ገብተው ሲፈትሹ ግን $200,000 በካሽ በላስቲክ አስሮ አስቀምጧል። ሊበላ ሲችል፣ ሊጠጣ ሲችል፣ ሊኖርበት ሲችል ራሱን አስርቦ እያለው በረሃብ ሞተ። የቤተ ክርስቲያን ጉዳይ ዛሬ ይሄን ይመስለኛል። ፈሶልናል፣ ልንጠጣው ሲገባን የተጠማ ቢኖር መጥቶ ይጠጣ ተብሎ እንደተጻፈ ልንጠጣው ሲገባን፣ በዚህ ውስጥ እንደ ሕዝቅኤል ልንዋኝ ሲገባን፣ ልንባረክበት ሲገባን ብዙዎቻችን ጠምቶናል፣ ርቦናል። ሰው ብዙ ካልበላ ጥቂት ጀርም ይበቃዋል፣ ለበሽታ ለጉንፋን ሊጥለው። በእግዚአብሔርም አሰራር እኔ እንዴት ነኝ እንደ ተራብኩ የማውቀው ብትሉ፣ እንደ አንድ ምሳሌ ስጣችሁ፣ ትንሽ ሰው ሰላም አላለኝም ብላችሁ እንቅልፍ ካጣችሁ ተርባችኋል፣ ልትሞቱ ነው፣ ጠና ይዟችኋል። እግዚአብሔር ይፈውሳችሁ። የጠጣ የረካ እግዚአብሔር የባረከው ሰው ዝም ብሎ የሁሉ ነገር መጫወቻ ሊሆን አይችልም። ፈሶልናል። እግዚአብሔር የተባረከ ይሁን። እግዚአብሔር ግን ዋን ሞር ታይም ብድግ ሊያደርገን ነው። ከእንግዲህ በኋላ እግዚአብሔርን ፊቱን እንፈልጋለን። መንፈስ ቅዱስ እንደምንናገረው ብዙ ጊዜ ኃይል ብቻ ሳይሆን ስሜት ያለው የሚያዝን የሚደሰት፣ ሃሌሉያ፣ ፈቃድ ያለው የሚያደርግ አታድርጉ የሚል፣ እውቀት ያለው የሚመራ መንፈስ ነው የእግዚአብሔር መንፈስ። አሜን። ይሄ መንፈስ ደግሞ በብሉይ ኪዳን ነበረ፣ ይመራ ነበረ። በአዲስ ኪዳን ግን ፈሰሰልን፣ ፈሰሰልን። ሃሌሉያ። እግዚአብሔር አዲስ ነገር ይከፍታል። ክብር ለጌታ ይሁን። አዲስ ዘመን ውስጥ ጨምረናል። የኛ ነው፣ ክለም እናርገው። የኛ ነው፣ ፈሶልናል። ለቤተ ክርስቲያን ነው የተሰጠው። ጌጣችን ነው፣ ሞገሳችን ነው፣ ክብራችን ነው። እግዚአብሔር ስሙ የተባረከ ይሁን። አሜን። አዎ፣ በእውነት የእግዚአብሔር መንፈስ አሁን በቃ ወደ ተለየ ነገር ይወስደናል። እኔ አሁን ስለ ቸርች ብቻ አይደለም፣ በግል ሕይወታችሁ ጆሮአችንን ይከፍትልናል። ይሄ ጴጥሮስ ከሌሎች ደቀ መዛሙርቱ ጋር አእምሮ ስለተከፈተለት ይኸውላችሁ፣ ይህንም በሚሰብክበት ጊዜ ከኢዩኤል ስጠቅስ ከመዝሙረ ዳዊት ምዕራፍ 16 ከመዝሙር ምዕራፍ 110 በሚጠቅስበት ጊዜ እንደኛ እንኳን ኖት ይዞ አልመጣም። ስብከቱ የዛሬ ሳምንት ሰብካለ ተብሎ አይደለም። ጴጥሮስ እዛው በድንገት ተቀምጠው እያሉ ነው የሆነው ነገር ሁሉ የሆነው። ህዝብ ስሰበሰብ አእምሮ ተባርኮ ነበር። እግዚአብሔር የተባረከ ይሁን። አሁን እግዚአብሔር አዲስ ነገር በሕይወታችን ያደርጋል። ከመንገድ ግን እናስወግድለት። ስለዚህ የእኔ ጥሪ ዛሬ ምንድን ነው የመልእክት መቋጫ ብትሉኝ፣ አንድ ነገር ብቻ ነው ከዚህ ከእግዚአብሔር መንፈስ ጋር ይሄ ነው የማይባል በቃ ፎሎሺፕ ይኑረን። እሱን የከለከለው የስጋ ስራ፣ ቅናት፣ ቁጣ፣ አድመኝነት፣ ምቀኝነት፣ ይቅር አለ ማለት፣ መራራ ስር አስጨናቂ ነገር ሁሉ አስወግደን ቤታችን እናጽዳ። እግዚአብሔር ስናገረን እንስማ። ለትንሹ ነገር ከታዘዝን እያደገ ይሄዳል። የቃል ፍቺ ያበራል፣ አይተለወጠም፣ ዛሬም ይሰራል፣ ዘላለም ይኖራል እያበራል።